Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 11 2013 ዓ.ም ዝግጅታችን ጀመረ። ቅስቀሳ በተከለከለበት የዚህ የጥሞና ወቅት ብልጽግና ፓርቲ ብቻውን በተለያዩ ስፍራዎች ቅስቀሳውን ቀጥሏል ሲሉ ተቃዋሚ ፖለቲካ ፓርቲዎች ቅሬታቸውን አሰሙ። በትግራይ ክልል የሚደረገውን የሰብአዊ እርዳታ ለማፋጠን በፍተሻ ጣቢያዎች መስተጓጎል የሚያስተካክል መመሪያ ማውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገለጸ። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ውስጥ በመንገድ ስራ ላይ የተሰማሩ 9 ሰዎች በታጣቂዎች መገደላቸውን ዞኑ አስታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ የአድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የፊታችን ሰኞ ለሚካሄደው 6ኛው ብሔራዊ ምርጫ ተቃዋሚ የፖለቲካ ፓርቲዎች ቅስቀሳ በተከለከለባቸው የጥሞና ጊዜያት ብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን እንደቀጠለ ነው ሲሉ ቅሬታቸውን አሰሙ። ብሔራዊ ምርጫ ቦርድ ቅሬታውን አጣርቼ እርምጃ እወስዳለሁ ብሏል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከተለያዩ የፖለቲካ ፓርቲዎች ጋር በስካሁኑ ሂደት ዙሪያ ውይይት አካሂደዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በትግራይ ክልል ያለው የሰብአዊ እርዳታ በፍተሻ ጣቢያዎች የሚያጋጥሙትን መስተጓጎል ለማስተካከል የሚያስችል መመሪያ መውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገልጿል። መመሪያውን አስመልክቶ ለርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት መሰጠቱ ታውቋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። አፍሪካ ህብረት በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ዙሪያ ምርመራ የሚያካሂድ አዲስ ኮሚሽን በማቋቋም ያደረገውን እንቅስቃሴ በአስቸኳይ እንዲያቆም የኢትዮጵያ መንግስት መጠየቁ ተዘገበ። ለወራት የዘለቀውን ግጭት ተከትሎ የረሃብ አደጋ ተደቅኗል፣ የዘር ማጥፋት አድራጎት የተባለም ተፈጽሟል የሚል ውንጀላ የቀረበ መሆኑን አሶሺየትድ ፕሬስ አያይዞ ዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ነጻ አጣሪ ኮሚሽን ማቋቋሙ የተሳሳተ አካሄድና ህጋዊ መሰረት የሌለው ነው ማለቱ ተጠቅሷል። ይልቁኑ በጋራ የማጣራት ስራ መሰራት አለበት ሲል የውጭ ጉዳይ ሚኒስቴር ማሳሰቡ ተገልጿል። በአፍሪካ ህብረት የሰብአዊና ህዝባዊ መብቶች ኮሚሽን ስር የተመሰረተው አዲስ ኮሚሽን አባላቱ በበኩላቸው የኢትዮጵያ መንግስት ጥያቄውን ያቀረበበትን መግለጫ አላገኘንም ብለው ተፈጽመዋል ስለተባሉት የሰብአዊ መብት ጥሰቶች ምርመራችንን እንቀጥላለን ማለታቸው ተጠቅሷል። ታንት የአጣሪ ኮሚሽኑ ምክትል ሊቀመንበር ሬሚ ኢንጎይ ሉምቡ ለጋዜጠኞች በሰጡት ቃል የጀመርነውን ስራ አናቆምም፣ ኮሚሽኑ የትግራይ ክልልን እንዲጎበኝ ከኢትዮጵያ መንግስት ፈቃድ አግኝቷል፣ ቀኑን ግን አልወሰንም፣ የጸጥታ ሁኔታው እንደፈቀደ እንወስናለን ማለታቸውን ዘገባው ጨምሮ ጠቅሷል። የምናገኘውን የምርመራ ውጤት ይፋ እናደርጋለን ሲሉም አክለዋል። የኢትዮጵያ መንግስት በበኩሉ የሰብአዊ መብት ጥሰት በመፈጸም ተጠያቂ የተደረጉትን ህግ ፊት እያቀረበ መሆኑንና ትግራይን መልሶ በመገንባት እንቅስቃሴ ውስጥ እየረዳ መሆኑን ማስተዋወቁ አይዘነጋም። የኢትዮጵያ መንግስት ከአፍሪካ ህብረቱ ኮሚሽን ጋር አብሮ የማጣራት ስራውን ለማከናወን ፍላጎት ያለው መሆኑን ቢያስተዋውቅም ከኮሚሽኑ አባላት አንዱ የሆኑት ማያ ሳህሊ ፋድሊ በበኩላቸው ያ የኮሚሽኑን ነጻነት ያዳክማል ማለታቸውን አሶሺየትድ ፕሬስ ጠቅሷል። ለትግራይ ክልል መጓዝ ባንችልም በጎረቤት ሀገሮች ያሉ ስደተኞችን እናነጋግራለን ማለታቸውንም ነው አክሎ የዘገበው። ትናንት ሐሙስ ስራውን የጀመረው የአህጉራዊው ህብረት አጣሪ ኮሚሽን ተልእኮ ቢያንስ ለሶስት ወራት እንደሚቀጥልና አስፈላጊ ሆኖ ከተገኘም እንደሚራዘም ነው ዜናው ያመለከተው። ሌላ ዜና የኢትዮጵያ ትግራይ ክልል የጸጥታና የሰብአዊ ረድኤት ተደራሽነት ሁኔታ አሁንም የተወሳሰበና በጣም ያልተረጋጋ መሆኑን በዚያ ያሉ ባልደረቦቻችን ገልጸውልናል ሲሉ የተባበሩት መንግስታት ቃል አቀባይ ተናገሩ። ስቴቨን ዱጃሪች በትናንት ዕለታዊ ገለጻቸው ኢትዮጵያን አስመልክተው ሲናገሩ ግጭቱ እየተካሄደ በመሆኑ የሰብአዊ ረድኤት ተደራሽነት የሰራተኞቻችን እንቅስቃሴም መስተጓጎሉን እንደቀጠለ ነው ብለዋል። ባለፈው የግንቦት ወር እንደ አውሮፓውያን አቆጣጠር አስገድዶ መድፈርን ጨምሮ ከ500 የሚበልጡ የወሲባዊ ጥቃት አድራጎቶች ሪፖርቶች ደርሰዋል ሲሉም አክለዋል። ከነዚህ መካከል 70 ከ18 ዓመት በታች በሆኑ ልጃገረዶች ላይ የተፈጸሙ ጥቃቶች ናቸው ሲሉ ዱጃሪች አመልክተዋል። ተግዳሮቶች ቢኖሩም የርዳታ ባልደረቦቻችን በተቻላቸው ፍጥነት ተረጂዎች ዘንድ በብዛት ለመድረስ ጥረት እያደረጉ ናቸው ያሉት ቃል አቀባዩ ካለፈው ግንቦት ወዲህ አስቀድመን በእቅድ ከያዝናቸው 5 ሚሊዮን ነዋሪዎች ውስጥ 2.3 ሚሊዮኑ ለመድረስ ችለናል ብለዋል። ሆኖም ካለው ችግር አኳያ በቂ ባለመሆኑ አሁንም የረድኤት ሰራተኞች ሳይገደቡና ደህንነታቸው ተጠብቆ ተረጂው ህዝብ ጋር መድረስ እንዲችሉ መጠየቃችንን እንቀጥላለን። ተጨማሪ የገንዘብ ድጋፍ እንዲደረግልንም እንማጸናለን ብለዋል። በቅርቡ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በሰጡት ቃል በትግራይ ክልል የሰብአዊ ረድኤት አካላት ያለምንም ገደብ እንዲገቡ ከወራት በፊት ፈቃድ ሰጥተን ሳለ ያን ቸል በማለት የሚቀርበው ጥሪ ቀጥሏል ማለታቸው ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ ጁን 10 በሚል የሚታወቀው ከሀገሪቱ ባሪያ አሳዳሪ ስርዓት ያከተመበትን ወቅት የሚዘክረው መታሰቢያ በዓል አመታዊ ፌደራል በዓል ሆኖ ታውጇል። ታሙስዩም ዝርዝሩን ያሰማናል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አንድ ተጨማሪ ብሔራዊ በዓል የፈጠረውን የሕግ ረቂቅ አጽድቀዋል። የፌዴራሉ መንግስት ከነገ ጀምሮ የሚያከብረው በዓል በዩናይትድ ስቴትስ የባሪያ አሳዳሪ ስርዓት የቆመበትን ቀን የሚዘክረው ጁንቲንዝ ብሔራዊ የነጻነት ቀን ነው። ይህ በዓል የዩናይትድ ስቴትስ ፌዴራል መንግስት ከሚያከብራቸው 11 በዓላት መካከል አንዱ ሆኗል። በየዓመቱ በአውሮፓውያኑ ሰኔ 19፣ በኢትዮጵያውያኑ ቀመር ሰኔ 12 በዓሉ ይከበራል። ፕሬዚደንት ባይደን ፊርማቸውን ባስቀመጡበት ወቅት ይህንን ብለዋል።
By making Juneteenth a federal holiday, all Americans can feel the power of this day.
ጁንቲንዝ የፌደራሉ መንግስት በዓል በመደረጉ ሁሉም አሜሪካውያን የዚህ ቀን ኃይል ይሰማቸዋል። ከታሪካችን እንዲማሩ፣ ግስጋሴያችንን እንዲያከብሩ፣ የመጣንበትን ርቀት እንዲጋፈጡ፣ ወደፊት የምንጓዝበትን ርቀትም እንዲመለከቱ ይረዳቸዋል።
ትናንት ባደረጉት ንግግራቸው ላይ ባይደን የጁንቲንዝ አያት እየተባሉ ለሚጠሩት የ94 ዓመቷ ኦፓል ሊ ያላቸውን ክብር ገልጸዋል። የተገኙ ታዳሚያንም እንዲሁ አክብሮታቸውን ገልጸዋል። ሊ ከ40 ዓመታት በላይ ጁንቲንዝ ብሔራዊ ዕውቅና እንዲሰጠው ግፊት ሲያደርጉ ቆይተዋል። ጁንቲንዝን ወደ በዓልነት ለማሳደግ የተዘጋጀው ረቂቅ ለባይደን የደረሰው ማክሰኞ ዕለት በሴኔቱ ሙሉ ድምፅ ካገኘ፣ ረቡዕ ዕለት ደግሞ የሕዝብ ተወካዮች ምክር ቤት አባላት 415-14 በሆነ የድምፅ ልዩነት ከደገፉት በኋላ ነው። በዓሉ የሚዘከረው በአውሮፓውያኑ 1865 ዓ.ም የአንድነት ኃይል ወታደሮች በጋልቭስቶን ቴክሳስ በባርነት ውስጥ ለነበሩ ጥቁሮች ነጻ መውጣታቸውን ያበሰሩበትን ቀን ነው። ይህ ዜና በወቅቱ የተሰማው ፕሬዚደንት ኤብራሂም ሊንከን በባርነት ውስጥ የነበሩትን ሁሉ ነጻ የሚያወጣውን አዋጅ በፊርማቸው ካጸደቁ ከሁለት ዓመት ከመንፈቅ በኋላ ነው። በርካታ የዩናይትድ ስቴትስ ግዛቶች ጁንቲንዝን ቀደም ብለው በበዓልነት አጽድቀውታል።
ሀብታሙን ለዘገባው አመሰግናለሁ። ኢራን ውስጥ ዛሬ አርብ ፕሬዝዳንታዊ ምርጫ ተካሂዷል። ይሁን እንጂ የኮሮና ቫይረስ ወረርሽኙ በመባባሱና ኢኮኖሚያም በዩናይትድ ስቴትስ ማዕቀቦች ሳቢያ በመድቀቁ ለምርጫው በድምጽ ሰጪዎች ዘንድ ብዙም ጉጉት እንደሌለ ተስተውሏል። ስልጣን ላይ ያሉት ፕሬዝዳንት ሐሰን ሩሃኒ በገደቡ መሰረት ሁለት የስልጣን ዘመናቸውን አጠናቀዋል። ብዛት ያላቸው እጩ ተፎካካሪዎች ራሳቸውን ከውድድሩ ያወጡ ሲሆን ወይም መስፈርቱን አላሟላቸውም ተብለው እንደተሰረዙ ተዘግቧል። ትናንት በስቲያ ረቡዕ ሁለት አክራሪ አቋም የሚያቀነቅኑ ተፎካካሪዎች ከውድድሩ ወጥተው ድጋፋቸውን ለሌላው እንደነሱ አክራሪ አቋም ለሚከተሉት የኢራን የፍትህ ዘርፍ ኃላፊ ሰጥተዋል። ሌላው የቀሩት ተፎካካሪ ለውጥ አራማጅ አቋም ያላቸው የቀድሞ የማዕከላዊ ባንክ ገዢ አብዱናስር ሂማቲ ናቸው። ተንታኞች እንደሚሉት በምርጫው የሚያሸንፉት መንፈሳዊ መሪው አያቶላህ አሊ ሐሚኒ የሚደግፏቸው የ60 ዓመቱ ኢብራሂም ራሲ ማለትም አክራሪ አቋም አቀንቃኙ ሳይሆኑ አይቀሩም። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት እንደ አውሮፓውያን አቆጣጠር ከ2002 ዓመተ ምህረት ጀምሮ እስካሁን የዘለቀውን ኢራቅ ውስጥ ወታደራዊ ኃይል የመጠቀም ፈቃድ የሚሰርዘውን ሕግ ትናንት አስጥቀውታል። የሕጉ ደጋፊዎች የፕሬዝዳንቶችን ጦርነት የማወጅ ስልጣን ለመገደብ አስፈላጊ እንደሆነ ይናገራሉ። ረቂቅ ሕጉ በሴኔቱ የብዙሃኑ ዲሞክራቶች መሪ ቸክ ሹመር ድጋፍ ካገኘ በኋላ በማግስቱ 268 ለ161 በሆነ የድምጽ ብልጫ አልፏል። በመጨረሻም የዛምቢያ መስራች አባት በመባል የሚታወቁት ኬኔት ካንዳ በ97 ዓመታቸው በሞት ተለይተዋል። ሀገራቸው ዛምቢያ እንደ አውሮፓውያን አቆጣጠር በ1964 ከብሪታንያ ቅኝ ግዛትነት ስትወጣ የመጀመሪያ ፕሬዚደንት ሆነው እስከ 1991 ዓመተ ምህረት ድረስ ስልጣን ላይ ቆይተዋል። ካንዳ ትናንት ሐሙስ ከቀትር በኋላ እንዳረፉ የሀገሪቱ መንግስት ያስታወቀ ሲሆን ከጥቂት ቀናት በፊት በሳምባ ምች ህመም የተነሳ ዋና ከተማዋ ሉሳካ የሚገኝ ሆስፒታል ገብተው ሲታከሙ እንደነበረ ረዳቶቻቸው ገልጸዋል። ሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 11 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይት ችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ተቃዋሚ የፖለቲካ ፓርቲዎች ቅስቀሳ በተከለከለባቸው የጥሞና ጊዜያት የብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን ቀጥሏል ሲሉ ቅሬታ አሰሙ። ብሔራዊ ምርጫ ቦርድ ቅሬታውን አጣርቼ እርምጃ ወስዳለሁ ብሏል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከተለያዩ የፖለቲካ ፓርቲዎች ጋር በስካሁኑ ሂደት ዙሪያ ውይይት አካሂደዋል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ከምርጫው ዝግጅት ጋር በተያያዘ በተለይም በጥሞና ጊዜ የተከለከሉ ተግባራት ያላቸውን አፈጻጸም በተመለከተ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። በውይይቱ የተሳተፉ የተለያዩ የፖለቲካ ፓርቲዎች እያጋጠሟቸው ያሉ ችግሮችን በተመለከተ ለምርጫ ቦርድ ቅሬታቸውን አሰምተዋል። በተለይም አንዳንድ ተቃዋሚ የፖለቲካ ፓርቲዎች ባነሱት ቅሬታ ቅስቀሳ በተከለከለበት የጥሞና ጊዜ የብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን እንደቀጠለ ተናግረዋል።
ዳሮት ጉማ እባላለሁ ከጋሞ ዲሞክራሲያዊ ፓርቲ። በኢዜማ እንደተነሳው የምርጫ ቅስቀሳው ቀጥሏል። አንዳንድ ቀበሌያት ጋር በብልጽግና በኩል በተለይ የቀበሌ አስተዳዳሪዎች ቅስቀሳው ቀጥሏል። እንደምሳሌ ዛሬ የደረሰኝ በጀንቻ ምርጫ ክልል የኮዳቦ ቀበሌ ላይ የቀበሌው ሊቀመንበር ቤት ለቤት ዞሮ ቅስቀሳ ሲያካሄድ እየቀጠለ ነው።
የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለዚህ በሰጡት ምላሽ ከትናንት ሰኔ 10 ቀን 2013 ዓመተ ምህረት ጀምሮ ማንኛውም ፓርቲ ቅስቀሳ ማድረግ እንደማይችል አስታውሰው ቦርዱ የሚደርሱትን ሪፖርቶች መነሻ በማድረግ እርምጃ ይወስዳል ብለዋል።
ከዛሬ ቀጥሎ
ሌላው በፖለቲካ ፓርቲዎች የተነሳው ቅሬታ የድምጽ መስጫ ወረቀቶችን የያዙ ሳጥኖች በህገወጥ መንገድ እየተከፈቱ ነው የሚል ነው።
አምስታቱን ተሰብሮ አንደኛው አንስቶ ፎቶኮፒ ለማድረግ ሲባል ማሽኑ ነክሶ ያለው ይህ ተማሰጃ ያለው በሂደት ይታየው ዘላችሁ።
የምርጫ ቦርድም የድምጽ መስጫ ወረቀቶችን የያዙ ሳጥኖችን መክፈትን በተመለከተ መረጃዎች ቀድመውም እንደደረሱት የገለጹት የቦርዱ ሰብሳቢ ወይዘሪት ብርቱካን ይህም ከፍተኛ ወንጀል መሆኑንና ቦርዱ አጣርቶ ህጋዊ እርምጃ እንደሚወስድ ገልጸዋል።
ድምጽ መስጫ ወረቀቶችን ያሸጉትን መክፈት በተመለከተ ሶስት አራቆታ ላይ እንደዚህ ተባራሪ ያጋጨሱናል ወንጀል ሳጥን ማስከፈት ወንጀል ይጠየቃል። ምንም ይመረመርልን
በአንዳንድ የምርጫ ክልሎች የምርጫ ቁሳቁሶች በተለይም ድምጽ መስጫ ወረቀቶች አለመድረሳቸውን በተመለከተ በተለይ ከብልጽግና ፓርቲ ጥያቄ ተነስቷል። በሌላ መድረክ መግለጫ የሰጡት የቦርዱ የኮሙኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ በደቡብ ክልል ከሚገኙ አራት የምርጫ ክልሎች ውስጥ የምርጫ ቁሳቁሶች ድምጽ ወደሚሰጥባቸው ሁሉም ስፍራዎች መላካቸውንና የቀረውን በቀላሉ እንደሚፈታ ተናግረዋል።
በሁሉም ቦታዎች ላይ የሚገኙ ቁሳቁሶቻችን ለማድረግ እሸጋን በአጠቃላይ ጨርሰናል። ስለዚህ የፓኪንግ ስራ ከአዲስ አበባ ውጪ የቀረን የለም። ያው አዲስ አበባ ዚሁ ቀርብ ስለሆነ ነው። ደቡብ ክልል አራት አካባቢ ምርጫ ክልሎች ናቸው የሚቀሩን። እነሱም በልዩ ሁኔታ ሌላ የሄሊኮፕተር ድጋፍ የሚፈልጉ ስለሆኑ እነሱም እየጠበቀን ስለሆነ ነው። ግን አይ ቲንክ ዛሬ ይሳካልናል ብለን እናስባለን።
ስድስተኛው ብሔራዊ ምርጫ ሊካሄድ ከዛሬ ውጪ ሁለት ቀናት ብቻ ይቀሩታል። በተለያዩ ችግሮች ምክንያት በ64 የምርጫ ክልሎች ሰኔ 14 ድምጽ እንደማይሰጥ የገለጸው ቦርዱ በእነዚህ አካባቢዎች የድምጽ መስጠቱ ሂደት ጳጉሜ 1 እንደሚካሄድ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል የሰብአዊ እርዳታ በፍተሻ ጣቢያዎች ላይ የሚያጋጥሙትን መስተጓጎል የሚያስተካክል ወይም ማስተካከል የሚያስችል መመሪያ ማውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገለጸ። መመሪያውን አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት ተሰጥቷል። ሙልጌታ ጽባህ ዝራለው።
በትግራይ ክልል ያለው ሰብአዊ ቀውስ ለመፍታት ያልተገደበ ሰብአዊ እርዳታ እንዲኖርና አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎችም እርዳታው እንዲደርሳቸው ማድረግ ይገባል በማለት ዓለም አቀፍ ተቋማት ሲገልጹ ቆይቷል። በየጊዜው ወደ ህዝብ እርዳታው እንዳይደርስ በኤርትራና ኢትዮጵያ ወታደሮች ክልከላ ይደረጋል የሚል ክስም ሲነሳ ቆይቷል። በክልሉ የሰብአዊ እርዳታ ተደራሽነትን ለማቀላጠፍ በፍተሻ ጣቢያዎች አስመልክቶ አዲስ መመሪያ የክልሉ ጸጥታ ምክር ቤት ማውጣቱ የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ዶክተር አብርሃም በላይ ገልጸዋል። መመሪያው አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት በመቀለ ከተማ ተሰጥቷል። ዶክተር አብርሃም በላይ እንደገለጹት በክልሉ በፍተሻ ጣቢያዎች የእርዳታ እህል የጫኑ ተሽከርካሪዎች ያለ ገደብ በአስቸኳይ ተፈትሸው እንዲያልፉ መመሪያ መውጣቱ ተናግረዋል።
በመመሪያው የተቀመጡ ያለ ገደብ በሁሉም ቦታዎች እንዲንቀሳቀሱ የሚፈቀድላቸው ነገሮች በግልጽ አስቀምጧል። አንቀጽ 8 ላይ የአስቸኳይ ጊዜ ሰብአዊ እርዳታ የሚመለከታቸው አካላት ተፈቅዶ ለአደጋው ተገላጮች ወይ ተጎጂዎች በፍጥነት እንዲደርሱ የሚላኩ እንደ ዱቄት፣ ጥራጥሬ፣ አልሚ ምግብ፣ ዘይትና ምግብ ነክ ያልሆኑ መድኃኒቶች፣ የሕክምና መሳሪያዎች፣ አልባሳት፣ ብርድ ልብሶች፣ ተደባባቢ ቤቶች፣ የውሃ ማጣሪያ ታንከሮችና ማጣሪያዎች እንዲሁም ሌሎች ለኑሮ መሰረታዊ የሆኑ ቁሳቁሶች ያለምንም ገደብ እና መጉላላት በኬላዎች በፍጥነት እንዲያልፉ ሁሉም የጸጥታ አካላት ተግባራዊ እንዲያደርጉ አቅጣጫ ተቀምጠዋል፣ መመሪያው ላይ ተካተዋል ማለት ነው። ይሄ ያለ ገደብ እንቅስቃሴ የሚፈቀድ በሁሉም ኬላዎች ይሆናል ማለት ነው።
የተባበሩት መንግስታት ሰራተኞች ፍቃድ ያላቸው የእርዳታ ተቋማትም ያለ ገደብ እንዲንቀሳቀሱ መፈቀዱ የገለጹት ዶክተር አብርሃም የተፈቀደላቸው የሀገር ውስጥ ሆነ ዓለም አቀፍ የመገናኛ ብዙሃንም ተፈትሸው መንቀሳቀስ ይችላሉ ተብሏል።
የዚህም ድርጅቶች ሆነ ሌሎች የዓለም አቀፍ ድርጅቶችም ያለመፈተሽ መብት ካላቸው ቸክ ተደርገው ብቻ ያለውን ሁኔታ ተወያይተው ከቸክፖይንቱ ማለፍ የሚችሉበትን ስርዓትም ታሳቢ ያደረገ መመሪያ ነው። ዓለም አቀፍና ሀገር አቀፍ ጋዜጠኞችም ፍቃድ እስካላቸው ድረስ በክልሉ ያለገደብ መንቀሳቀስ ተፈትሸው በኬላዎች ቸክ ተደርገው ህጋዊ መሆናቸው ተረጋግጦ እንዲንቀሳቀሱ ይደረጋል። የጉምሩክ ፎርማሊቲ አሟልተው የሚንቀሳቀሱ የጭነት ተሽከርካሪዎች፣ ህጋዊ የንግድ ፍቃድ ያላቸው ሸቀጦችም በሁሉም ቦታዎች ህጋዊነታቸው እየተረጋገጠ እንዲያልፉ ይደረጋል። ለእርሻ አገልግሎት የሚውሉ የማዳበሪያ ምርጥ ዘር እና ግለሰብ በግለሰብ ደረጃም የሚያዙ ለግል አገልግሎት የሚውሉ እቃዎችም ተፈትሸውና ህጋዊነታቸው ተረጋግጦ በኬላዎች በፍጥነት እንዲያልፉ ይደረጋል ማለት ነው።
ህጋዊነት ያላቸው የነዳጅ ተሽከርካሪዎችም በቁጥጥር ጣቢያዎች ተፈትሸው እንዲያልፉ ተፈቅዷል ብለዋል ዋና ስራ አስፈጻሚው። በመድረኩም የወጣው ህግ በክልሉ ያሉ የኤርትራ ይሁን የአማራ ኃይሎች ይመለከታል ወይ የሚል ጥያቄ የተነሳ ሲሆን ማንኛውም በክልሉ ውስጥ በፍተሻ ጣቢያዎች የሚገኙ የጸጥታ ኃይሎች በዚህ መመሪያ ተገዢ ናቸው በማለትም መልስ ተሰጥቷል። እንዲሁም በፍተሻ ጣቢያዎች ጉቦ ተቀብለው የሚያሳልፉና ንብረት የሚዘርፉ የጸጥታ አካላት አሉ የሚል የተነሳ ሲሆን ስነ ምግባር የሌላቸው አባላት ሊኖሩ ይችላሉ። ሆኖም ግን ይህ ለመላው ተቋም የሚገልጽ አይደለም ለም ጥቆማዎች ካሉ ደግሞ አይተን እንፈታዋለን የሚል ምላሽ ተሰጥቶታል። በጉዳዩ ላይ ማብራሪያ ለመጠየቅ ለጋዜጠኞች በተዘጋጀው የመግለጫ መድረክ ለመሳተፍ የተገኘው ሲሆን የውጭ ሚዲያዎች መሳተፍ አይችሉም ተብሎ ከመግለጫው እንድንወጣ ተደርጓል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ አጽብሃን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ውስጥ በመንገድ ስራ ላይ የተሰማሩ 9 ሰዎች በታጣቂዎች መገደላቸውን የዞኑ አስተዳዳሪ አቶ ድሪሳና ዋቁማ አስታውቀዋል። አስተዳዳሪው ለጥቃቱ ኦነግ ሸኔ ያሏቸውን ታጣቂዎች ወንጅለዋል። መንግስት ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ ክሱን አስተባብለዋል። ናኮር መልካ ዝርዝሩን ያስደምጠናል።
በመንገድ ሰራተኞቹ ላይ ጥቃት የተፈጸመው ከትናንት በስቲያ ረቡዕ ምሽት ምዕራብ ሸዋ ሜታ ወልቂጤ ሎያ ጎዶላ ውስጥ መሆኑን የዞኑ አስተዳዳሪ አቶ ድሪሳ ዋቁማ ለቪኦኤ ተናግረዋል። የዞኑን 5 ወረዳዎች የሚያገናኝ ለገኡርጋ የሚባል ድልድይ ግንባታ ላይ የነበሩ ሻይና ቡና ታቀርብላቸው የነበረች ሴትም አብረው በመኪና እየሄዱ ሳሉ አጥቂዎቹ ድንገት አደጋ እንደጣሉባቸው አቶ ድሪሳ ገልጸዋል።
የሆነው ነገር 8 የኦሮሚያና የፌደራል መንገዶች ባለስልጣን ሰራተኞችና ለነሱ ምግብ የምታቀርብ አንዲት ሴት በአጠቃላይ 9 ሰዎች ከትላንት በስቲያ አመሻሽ ላይ 12 ሰዓት ተኩል ገደማ ኦነግ ሸኔን በሚሉ በታጠቁ ኃይሎች በአሰቃቂ ሁኔታ በተኮሱ ጥይት ተገደሉ።
ከጥቃቱ 2 ሰዎች መትረፋቸውን አቶ ድሪሳ አመልክተዋል። ተረፉ የተባሉትን ሰዎች በስልክ ለማግኘት ያደረኩት ጥረት ግን አልተሳካም። ለተፈጸመው ጥቃትና ለጉዳቱ አስተዳዳሪው ኦነግ ሸኔ ብለው ታጣቂዎች ወንጅለዋል።
አንደኛ በስራ ላይ ውለው ነው ወደ ማረፊያቸው እየሄዱ የነበሩት። እነዚህ ታጣቂዎች ግድያውን እንደፈጸሙም በአይን ያዩ የአካባቢው ነዋሪዎች ነግረውናል። ይህ ቡድን የግድያ ድርጊት የፈጸመበት ዓላማ ግልጽ ነው፣ ሌላ ነገር የለውም። እንደ ድሮ ከህብረተሰቡ ሰርቆ መብላት ስላልቻለ ተስፋ እየቆረጠ በመምጣቱ ነው ይህን የሚፈጽመው።
መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት ሸማቂዎች የምዕራብ ዞን ቃል አቀባይ መሆናቸውንና ቢሊሱማ ጉታ እንደሚባሉ የገለጹ በስልክ የአስተዳዳሪውን ክስ አስተባብለዋል።
እኛም ስለ ጥቃቱ የሰማነው ከሚዲያ ነው። የኦሮሞ ነጻነት ጦር በፍጹም ሲቪሎች ላይ ጥቃት አይፈጽምም። በኦሮሚያም ሆነ በአገሪቱ ውስጥ የመሰረት ልማት የሚሰራ ማንኛውም አካል ላይ ጥቃት አንፈጽምም። ምክንያቱም ለህዝቡ ጥቅም ስለሚሰሩ። ግድያውን የመንግስት ጸጥታ ኃይሎች ናቸው የሚፈጽሙት። ደግሞም እነዚህ ሰዎች እኮ መንግስት ከለላ ወይም ጥበቃ ሊያረጋግላቸው ይገባ ነበር። ይህን ድርጊት መንግስት ስለፈጸመው ከህብረተሰቡ አባላት መረጃ ማግኘት ይቻላል ማለት ነው።
አስተዳዳሪው አቶ ደጅሳ ዋቁማ ጥቃቱን የፈጸሙ ታጣቂዎች ላይ እርምጃ ተወስዷል ብለዋል። የተወሰደውን እርምጃ ምን እንደሆነና ውጤቱን በሚመለከት መረጃ ተሟልቶ ሲጠናቀር ለብዙሃን መገናኛ እንደሚያሳውቁ ገልጸዋል። ጥቃቱ የተፈጸመው ሀገራዊ ምርጫ በተቃረበባቸው ቀናት መሆኑ የደህንነት ጥያቄ ያጫረባቸው መራጮች አሉ።
ሰበባው ምንውጣ በዲከናን ደንኖን ቂኛ ቦንኩመዩ ድንኩፈደጀኔ ይያን
ምርጫችን በእነዚህ የጥፋት ኃይሎች ድርጊት ይስተጓጎላል ብለን አናስብም። መንግስት የህግ በላይነትን ያስከብራል፣ ህዝብም ሰላሙን ይጠብቃል። መሰል ጥቃቶች ሊፈጠሩ የሚችሉበት ሁኔታ ከተፈጠረም የጸጥታ ኃይሉና ህዝቡ በቅንጅት ለመስራት ዝግጅት አድርገናል።
በምዕራብ ኦሮሚያ የተለያዩ አካባቢዎች ባለፉት 3 አመታት ብዙ ቁጥር ያላቸው ሲቪሎች፣ የመንግስት ባለስልጣናትና የጸጥታ ጥበቃ ባልደረቦች ተገድለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አሁን ደግሞ በተከታዩ ዘገባ ወደ ባህር ዳር ነው የምንወስዳችሁ። ሰኔ 15 2011 ዓመተ ምህረት በአማራ ክልል ከፍተኛ አመራር አባላት ላይ በተፈጸሙ ግድያዎች ውስጥ እጃቸው አለ በተባሉ 55 ተከሳሾች ላይ የአማራ ክልል ጠቅላይ ፍርድ ቤት ዛሬ ብይን ሰጥቷል። በነ መማር ጌትነት የክስ መዝገብ ከቀረቡት 55 ተከሳሾች ውስጥ 20ዎቹ በነጻ ሲለቀቁ በ32ቱ ላይ የጥፋተኝነት ብይን ተላልፏል። ጉዳያቸው በሌሉበት ሲታይ ከነበሩት 6 ተከሳሾች መካከል ሻምበል መማር ጌትነት በላይ ሰው፣ ሰፊ ነውና ልቅናው ይሁኔ የተባሉ ተከሳሾች ላይ ችሎቱ የጥፋተኝነት ብይን አስተላልፏል። አስቴር ምስጋናው የችሎቱን ውሎ ተከታትላ ተከታዩን ዘገባ ይዛለች።
2 አመታት ያህል ጉዳዩን ሲመለከት የቆየው የአማራ ክልል ጠቅላይ ፍርድ ቤት ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ እጃቸው አለበት በተባሉ 55 ተከሳሾች ላይ ዛሬ ብይን ሰጥቷል። ከተከሳሾች ውስጥ 6ቱ ጉዳያቸው በሌሉበት የታየ ሲሆን 32ቱ ጥፋተኛ ናቸው ሲል 20ዎቹን ደግሞ በነጻ አሰናብቷል። ችሎቱ ለብይኑ መነሻ 74 ምስክሮችን እንደሰማ፣ የግል ተበዳዮችን የሕክምና ማስረጃ እንደፈተሸ፣ ከብሔራዊ መረጃና ደህንነት ከፌደራልና ከክልሉ ፖሊስ ኮሚሽን ያገኘውን የሰነድና የቪዲዮ ማስረጃ በግብአትነት እንደተጠቀመ ችሎቱ ገልጿል። ሰኔ 15 2011 ዓ.ም ምረት ብርጋዴር ጄኔራል አሳምነው ጽጌ አደራጅቷቸዋልና መልምሏቸዋል ተብለው ስማቸው የተጠቀሱት ሻምበል መማርጌትነት፣ ሻምበል ውለታው አባተና ሻለቃ አዱኛ ወርቄ እንዲሁም ሌሎች ከመከላከያ ሰራዊት በስነ ምግባር የተባረሩና በጄኔራል አሳምነው ጽጌ የተሰበሰቡ ናቸው ድርጅቱን የፈጸሙት ተብሏል። ተከሳሾቹ ከሚያዝያ 20 2011 ዓ.ም ጀምሮም ለዚሁ ዓላማ ሲዘጋጁ መቆየታቸው ተገልጿል። የአማራን ህዝብ ጥቅም የአዴፓ አመራሮች አላስጠበቁም፣ የአማራን ህዝብ ጥቅም የምናስጠብቀው እኛ ነን በሚል አላማ መነሳታቸውን፣ ይህንንም መከላከያ እንዳያከሽ እርምጃ መውሰድ አለብን በማለት በወቅቱ የመከላከያ ሰራዊት ኢታማዦር ሹም በነበሩት ጄኔራል ሳአረ መኮንንና በመከተላቸው ብርሃኑ ጁላ ላይ ግድያ ለመፈጸም እቅድ ይዘው እንደተነሱ ተገልጿል። ከላይ ስማቸው የተጠቀሱ ተከሳሾች በእለቱ ማለትም ሰኔ 15 2011 ዓ.ም ተመረጥ ከጧት 2 ሰዓት እስከ ምሽቱ 3 ሰዓት ድረስ በአማራ ክልል ስራ አመራር ኢንስቲትዩት አባይ ማዶ ኢየሩሳሌም ህፃናት ማሳደጊያ ድርጅትና በጣና ሆቴል አቅራቢያ በሚገኘው ገስታውስ በ3 ሻምበል ኃይል በማደራጀትና ስምሪት በመስጠት እንዲሁም አንድ ማንነቱ ካልታወቀ ግለሰብ ከ5000 በላይ ተተኳሽ ጥይቶች በመቀበል እንዲሁም የነፍስ ወከፍና የቡድን የጦር መሳሪያዎችን በማስታጠቅ ጥቃቱ እንዲፈጸም አድርጓል ብሏል። እንደ ችሎቱ ገለጻ ስምሪት የተሰጣቸው ኃይሎች ወደ ክልል ርዕሰ መስተዳደር ፖሊስ ኮሚሽንና አዲፓ ጽፈት ቤት በማምራት 14 ከፍተኛ አመራሮችን ለመግደል እቅድ በመያዝ ተንቀሳቅሰዋል ብሏል። በእለቱም በተለይ ወደ ርዕሰ መስተዳደሩ ቢሮ 3ኛ ፎቅ ቁጥር 80 በማምራት የአማራ ክልል ርዕሰ መስተዳደር የነበሩትን ዶክተር አምባቸው መኮንንን በምክትል ርዕሰ መስተዳደር ማዕረግ የክልሉ ተቀላይ አቃቢ ህግ የነበሩትን አቶ መግባሩ ከበደን እንዲሁም የክልሉ ርዕሰ መስተዳደር የህዝብ አደረጃጀት አማካሪ እዘዝ ዋሴን በጦር መሳሪያ ተጋግመው በመምታት ገለዋቸዋል ብሏል። ችሎቱ ተከሳሾቹ የክልሉን አመራሮች በመግደል በህዝብ ደህንነት ላይ ሁከት በመፍጠር የህዝብ ኑሮንና ደህንነትን አደጋ ላይ በመጣል በህገ መንግስት የተቋቋመ ስርዓት ለማፍረስ በመሞከር የክልሉን ስልጣን ለመቆጣጠር ግብ ያደረገ እንደነበር፣ ለዚህም ማስፈጸሚያ ይሆን ዘንድ የክልሉን ብዙሃን መገናኛ ድርጅት በመቆጣጠር ስልጣን ለመያዝ አቅደው ነበር ብሏል ችሎቱ። እናም ጉዳዩን ሲከታተል የነበረው የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት በ55ቱ ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። በዚህም 32ቱን ጥፋተኛ ናቸው ሲል 20ዎቹን በነጻ አሰናብቷል። ከነዚህ ውስጥ 6ቱ በሌሉበት ጉዳያቸው ሲተየቁ የመሆኑን የጠቀሰው ችሎቱ በ3ቱ ማለትም አንደኛ ተከሳሽ ሻምበል መማርኬትነት፣ 15ኛ ተከሳሽ በላይ ሰው ሰፊ ነው እና 44ኛ ተከሳሽ ልቅናው ይሁኔ በሌሉበት የጥፋተኝነት ብይን አስተላልፏል። ፍርድ ቤቱ ጥፋተኛ ናቸው ያላቸው 32ቱ ተከሳሾች ለሐምሌ 5/2013 ዓ.ም የመከላከያ ምስክር እንዲያቀርቡ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት የሚተላለፍላችሁን የአርብ ምሽት መሰናዶ ነው። ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችን ደግሞ እዚህ ዩናይትድ ስቴትስ ያቆየናል። ባለፈው ዓመት በጦርነት በግጭት በደረሱባቸው የሰብአዊ መብት ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ድርጅት UNHCR አስታወቀ። ይህም አሃዝ ከዚህ አንድ ዓመት በፊት እንደ አውሮፓውያን የቀን አቆጣጠር በ2019 ዓ.ም ከተመዘገበው ጋር ሲነጻጸር በ4% የሚበልጥ መሆኑን ዘገባው ጨምሮ አመልክቷል። ድርጅቱ የስደተኞችን አሃዝና የፍልሰት ገጽታ የሚያሳየውን ዓመታዊ ሪፖርት በዛሬው ዕለት ይፋ አድርጎታል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል።
ቀያቸውን ጥለው ለመሰደድ የሚገደዱ ሰዎች ቁጥር ከዓመት ወደ ዓመት እየጨመረ ሲመጣ ያሁኑ በተከታታይ ለ9ኛ ዓመት መሆኑ ነው። ሌላው ቀርቶ ዓለምን ያዳረሰው የኮሮና ቫይረስ ወረርሽኝ አለያም በዚሁ ሳቢያ ተጥሎ የነበረው የእንቅስቃሴ ገደብና የድንበሮች መዘጋት እንኳን ሰዎች ጦርነትና የጭካኔ አድራጎቶችን በመሸሽ ሕይወታቸውን ለማትረፍ ከሚያደርጉት ስደት አላስቆማቸውም። ቁጥሩ ከ82 ሚሊዮን በላይ የሚደርሰው መኖሪያውን ጥሎ ለመሰደድ ሲገደድ፣ ከዚህም ውስጥ 26.4 ሚሊዮኑ ከለላ ፍለጋ ዓለም አቀፍ ድንበሮችን ለመሻገር ግድ የሆነበት ነው። ከቀረውም ውስጥ አብዛኛው በግጭትና በሁከት ሳቢያ የሀገር ውስጥ ተፈናቃይነት እጣው የሆነ ነው። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ሲናገሩ በዓለም ዙሪያ ባለፉት 10 ዓመታት የሀገር ውስጥ ተፈናቃዮች ቁጥር በእጥፍ አድጓል።
We're now in excess of 1% of humanity being forcibly displaced.
አሁን ከሰው ልጅ ቁጥር ከአንድ በመቶ በላይ የሚሆነው ከቀየው ለመፈናቀል ከተገደደበት ደረጃ ላይ ደርሰናል። በዚህም እጅግ ከሚያስደምሙኝ አሃዞች ውስጥ 40% ህጻናት የመሆናቸው እውነታ ነው።
ሪፖርቱ አገር ጥለው ከኮበለሉ ስደተኞች ከ2/3 በላይ የሚሆኑት ከሶሪያ፣ ከቬኔዙዌላ፣ ከአፍጋኒስታን፣ ከደቡብ ሱዳንና ከሚያንማር ከአምስት አገሮች የመጡ መሆናቸውን አመልክቷል። ቱርክ በተከታታይ ለ7ኛ ዓመት በዓለም ግዙፍ ቁጥር ያለው ስደተኛ ተቀብላ በማስተናገድ ላይ ስትሆን፣ ኮሎምቢያ፣ ፓኪስታን፣ ኡጋንዳና ጀርመንም ከፍተኛ ቁጥር ያለው ስደተኛ በማስተናገድ ቱርክን ይከተላሉ። የታጠቁ ቡድኖች ባደረሷቸው ጥቃቶች፣ ድህነትና የአየር ንብረት መዛባት ባስከተሏቸው ችግሮችና ሌሎች ተጨማሪ ምክንያቶች ቁጥራቸው 700 ሺህ የሚደርስ ሰዎች የተፈናቀሉባትን ሰሜናዊ ሞዛምቢክን ጨምሮ አዲስ የተቀሰቀሱ ቀውሶች አያሌ ቁጥር ላላቸው ሌሎች የመፈናቀል ዕጣ ምክንያት መሆናቸውንም ኮሚሽነር ግራንዲ ተናግረዋል። ቡርኪና ፋሶን፣ ኒጀርን እና ማሊን ጨምሮ በማዕከላዊ ሳህል አገሮች የተቀሰቀሱ ሁከቶች ተጨማሪ 750 ሺህ ሰዎች ቤታቸውን ለቀው እንዲሰደዱ ማድረጋቸውንም ገልጠዋል።
And then of course Ethiopia, where the Tigray crisis has provoked up to
አሁን ሌላው ደግሞ በኢትዮጵያ ያለው ነው። በትግራይ ክልል ውስጥ የተቀሰቀሰው ቀውስ ያስከተለውና ቁጥሩ እስከ 1 ሚሊዮን የሚደርሰው ተጨማሪ የሀገር ውስጥ ተፈናቃይ፣ እንዲሁም ድንበር ተሻግሮ ሱዳን የገባው ቁጥሩ ከ50 ሺህ እስከ 60 ሺህ የሚደርስ ህዝብ አለ።
በአዝኑ የአውሮፓውያኑ 2021 ዓመተ ምህረት ከቀዩ የመፈናቀል ጣ የሚገጥመው ስብዛትና የሚያስከትለው ቀውስ የስካሁኑ ዓለም አቀፍ ይዞታ ሲታይ ጥሩ አይመስልም ያሉት ከፍተኛ ኮሚሽነር ግራንዲ በዚህ ዓመት መጀመሪያ 6 ወራት ውስጥ ወደ አገራቸው መመለስ የቻሉ ስደተኞች ቁጥር በጣም ዝቅተኛ መሆኑን አመልክተው ለተራዘመ ጊዜ የቀጠለው የስደተኞች ቀውስ መሻሻል እንዳልታየበትም አስረድተዋል። በተመሳሳይ ጊዜ አሉ የስደተኞች ጉዳይ ባለስልጣኑ በተመሳሳይ ጊዜ አዲስ የሚቀሰቀሱ ቀውሶች ለቀደመው ቀውስ መፍትሄ ሳናገኝ አዲስ ተፈናቃዮችንና ከለላ ፈላጊ ስደተኞችን በፍጥነት እያፈሩ ነው ብለዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በዌብሳይታችን ለመከታተል amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ዝግጅቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ሰኞ የሚካሄደውን ምርጫው የተመለከተ ዘገባ የሚቀርብበት ሰዓት ላይ እንገኛለን። አሳ 8 የፖለቲካ ፓርቲዎች በሚወዳደሩበት የአማራ ክልል አስፈላጊ የምርጫ ቁሳቁሶች እየገቡ መሆኑን የአማራ ክልል የምርጫ ቦርድ ቅርንጫፍ ጽህፈት ቤት ገለጸ። አስቴር ምስጋናው አጥር ያለ ዘገባ አላት።
በአማራ ክልል ከ7 ሚሊዮን በላይ መራጭ ህዝብ መመዝገቡንና 138 የምርጫ ክልሎች መዘጋጀታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ መኳንንት መከተ ተናግረዋል። በ128 የምርጫ ክልሎች ሰኔ 14 ቀን መራጩ ህዝብ ድምጽ እንደሚሰጥ የተቆሙት ኃላፊው የምርጫ ቁሳቁሶች መግባታቸውንም ተቆመዋል።
በክልላችን አብዛኞቹ ዞኖች የድምጽ መስጫ ቁሳቁሱ ገብቷል። ለምሳሌ አራቱ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ሰሜን ወሎና ዋግምራ ሙሉ በሙሉ የድምጽ መስጫ ቁሳቁሱ ወደ ክልላችን ገብቷል፣ ወደ የወረዳዎቹ ተራግፏል። በአሁኑ ሰዓት የደቡብ ወሎ አብዛኛው በመግባት ላይ ነው ያለው። የምስራቅ ጎጃም፣ የምዕራብ ጎጃምና የአዊ ዞን በመግባት ላይ ነው ያለው። የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞንም ዛሬውን ይንቀሳቀሳል። እስከ ነገ ሙሉ በሙሉ እስከ ነገ ጧት የድምጽ መስጫ ቁሳቁሱ ወደ የክልላችንና ወደ የምርጫ ክልሎቹ ወደ ወረዳዎቹ ተራግፎና ተሰራጭቶ እንዲያበቁ እየሰራ ነው። ድምጽ መስጫ ቁሳቁሶቹ ዋነኞቹ ቅጾች ናቸው። የተመራጮቹ ፎቶና የፓርቲው ምልክት የያዙ ናቸው። የህዝብ ተወካዮች ቅጽ አለ። የክልል ምክር ቤት ተወካዮች የሚመረጡበት ቅጽ አለ። ሁለት አይነት ቅጽ ነው የሚሆነው። በተጨማሪም የመረጡ ሰዎች የሚለዩበት ቀለም እጃቸውን ወይም ደግሞ የሚታይ ቦታ ላይ የሚቀቡት ቀለምን የሚጨምር ነው የሚሆነው። አስፈላጊና ለምርጫ ስራው የሚሳተፉ ሰዎች ባጅ አብሮ የሚመጣ ይሆናል። እንደዚሁም የኮቪድ መከላከያ ቁሳቁሶችም አብሮ የሚመጣ ይሆናሉ።
በክልሉ አንዳንድ አካባቢዎች በተከሰቱ የጸጥታ ችግሮች ምክንያት ሰኔ 14 ቀን ድምጽ የማይሰጡ አካባቢዎች እንዳሉም አቶ መኳንንት አስታውቀዋል።
ከጸጥታ ጋር በተያያዘ ምክንያት 9ኙ፣ በአይሲቲ ወይም በህትመት ችግር ምክንያት አንዱ፣ በድምሩ 10ሩ ደግሞ ለጳጉሜ 2013 የድምጽ መስጫ ቀን የተቆረጠላቸው መሆኑን፣ ሰሜን ሸዋ ዞን ውስጥ 5፣ ማዕከላዊ ጎንደር 3 እና ደቡብ ወሎ 1 ማለትም ኤፌሶን፣ አንኮበር፣ አርጎባልዩ፣ ማጀቴ፣ ሸዋሮቢት፣ ጭልጋ ቁጥር 1፣ ጭልጋ ቁጥር 2፣ ላይ አርማጭሆና አምባሰል ናቸው። ከአምባሰል በስተቀር ሌሎቹ በሙሉ ምን በከፊል በጸጥታ ችግር ምክንያት አንዳንዶቹ ምዝገባ ተቋርጦ ሌሎቹ ምዝገባ ሳይጀምርባቸው ቀርቶ ሌሎቹ በከፊል ሳልተመዘገበባቸው ምርጫው ሚያንቀይ
የፊታችን ሰኞ ሰኔ 14 ቀን ለሚካሄደው 6ኛው ሀገራዊ ምርጫ ቅስቀሳ ሲያደርጉ የነበሩ የፖለቲካ ፓርቲዎች ከትናንት ጀምሮ ቅስቀሳ አቆመዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ጊዜው የጥሞና ጊዜ መሆኑን አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ተከታዩ መሰናዷችን የፊታችን ሰኞ ሰኔ 14 2013 ዓመተ ምህረት የሚካሄደውን ምርጫ አስመልክቶ የዘጋቢያችን ቅኝት ነው። ባልደረባችን ደረጀ ደስታ የምርጫውን ሁኔታ ለመከታተል ከዋሽንግተን ወደ ኢትዮጵያ ተጉዟል። የተመለከተውን ሊያካፍለንም መስመር ላይ ዘነዋል። ደረጀ እንደምናመሸህ፣ እስቲ ዛሬ የምትገኝበትን ሁኔታ ጨምረህ ንገረን። የት ነው ያለኸው?
እንደምን አመሸሽ ሲሆን ዛሬ ማታ ዘይ ገብቻለሁ። አሁን ከሻሸመኔ ከአታ ሻሸመኔ ተመልሼ ዘይን ማን ያለው።
እሺ ደረጀ፣ በቀጥታ ወደ ጥያቄ ልሂድና አዲስ አበባ ከደረስክበት ለተጀምሮ እስቲ ያስተዋልከውን ለአድማጮቻችን አካፍልልን።
መጀመሪያ አዲስ አበባ ባለፈው ማክሰኞ ነው የገባሁት። የሚዲያ ፍቃድ የምርጫ ቦርድን ፍቃድ ለማውጣት የሚያስፈልግኝ ጉዳዮች ከተባረስኩ በኋላ ከአምስት የመጀመሪያ ጊዜም ወደ ደቡብ ኢትዮጵያ ወጥቻለሁ። እንግዲህ የከተማው እይታ በጣም ተደበላለቀ ነው። ለብዙዎቹ የተቃውሞ ወይም የድጋፍ ጉዳይ ብቻ አይመስልም። ሂደቱ ቢስተጓጎልም ሆነ ቢሳካ ከዚያ በኋላ ሊሆኑ ስለሚችለው ነገር ብዙዎቹ እርግጠኝነቱ እንደሌላቸው አስተውያለሁ። ከምርጫውን በፊት ጫው ሊደረግ ይችላል፣ ሊደናቀፍ ይችላል የሚለውን ያሰጋቸዋል። ከምርጫውን በኋላ ከተል የሚችለው ነገር ስጋት የፈጠረ ይመስለኛል። እንግዲህ አንዳንዶቹን ሳነጋግር ያገኘሁት ያውጭ የተጓዝኩበት ወደዚህ ወደ ደቡብ ከሻሸመኔ ድረስ ሲሄድ በተለይ ከጥቂት ከተሞች በስተቀር ሁሉም ባልመልኩ ኦሮሚያ ውስጥ ያየሁት በደቡብ በኩል የብልጽግና የምርጫ ፖስተሮች፣ ትናንሽ ከተሞች ውስጥ ግን ብዙ አይታዩም። ይህንን የተመለከተ
እስቲ መንገድ ላይ የሚታየው የጸጥታ ጥበቃው ምን ይመስላል? የመንገድ መዘጋጋት አለ? ውጥረትና መጨናነቅ እንደዚህ ይተዋላል? በመንገድህ ላይ በተጓዝክበት ጊዜ
አንድ ሁለት ሶስት ቀን ሆነኛል ከወጣሁ። በዚያን ጊዜ ያየሁት ነው እናገር የምችለው እና አሁን እስከ ያለሁበት ድረስ ነው። በተለይ ወደ አዋሽ ሻሸመኔ ዝዋይ መንገድ አካባቢ ላይ ኦሮሚያ መግቢያና መውጫ ከተሞች ላይ ተሳዎች አሉ። አንዳንዶቹ ላይ ድሮን በኮንትሮባንድ ንግድ የተነሳ ይደረጉ እንደነበረ ነዋሪዎች ነግረውኛል። ግን አልፎ አልፎ የታጠቁ ወታደሮችን የተለያዩ ቦታዎች ላይ አይቻለሁም። ከተሞች መሀልም ተመልክቻለሁ። አንዳንድ ቦታዎች
ያነጋገርካቸው ሰዎች አሉ? አስተያየታቸውን የጠየካቸው?
ያ አስተያየታቸውን በተለያዩ ከተሞች ነው እያነጋገርኩት። በዛሬው በዚህ በአዋሳ ናቸው። በያሞ ዳሌ ደጋ ይባላሉ። የደቡብ መንግስት የኮሚኒኬሽን የህዝብ ግንኙነት መሪ እንደሆነ ነግረውኛል። ግን የትኛውም የፖለቲካ ድርጅት አባል አለመሆናቸውንም እንግዲህ ገልጸውልኛል። እና በተለይ በደቡብ ኢትዮጵያ ስላለው የምርጫ ሁኔታ አብራርተውልኛል። በደቡብ የስካ ሁኔታ ጥሩ ሆኖ ፉክክር ያለበት ነው ብለውኛል። የተፎካካሪዎቹን እያጣን እንደሆነ ሲመድም እንዲህ ብለውኛል።
እኔ እስከምከታተለው እስካሁን ባለው ሁኔታ ምርጫ ቦርድ ከሞላ ጎደል ብዙ ቅሬታዎች ቢኖሩ ምርጫ ቦርድ በራሱ ተአማኒነት ያለው ተቋም ነው። ቅሬታዎች ሲቀርቡለት ለገዢው ፓርቲ ዝም ብሎ እንዳሽከር እንደ ድሮ የሚታዘዝ አይደለም። ሁለተኛ ሰብአዊ መብት ኮሚሽንም የሚከበር ተቋም ነው። ሁለቱ ናቸው አሁን የሚከበሩት። እና ምርጫ ቦርድ በትክክል ከተከታተለው እና ዜጎች ራሳቸው በተለይ ውድድር የፓርቲዎች ውድድር ያለባቸው አካባቢዎች ተአማኒ ይሆናል ብለን እናስባለን። አሁን ችግሩ የፓርቲ በቂ ፓርቲ ተወዳዳሪ ፓርቲ ያልቀረበበት አካባቢ ነው። በእኔ እይታ ደቡብ ክልል በቂ ተፎካካሪ ፓርቲ ያለበት ነው። እንዲህ ምርጫውን ከገዢው ፓርቲ በተለይ ታችኛው መዋቅር ህግ ለመጣስ ይሞክራል። የአካባቢ ሚሊሻ ተጠቅሞ ህግ የመጣስ ሙከራዎች አሉ። ግን አቤቱታ ሲቀርብ ምርጫ ቦርድ እንደኛን ነገሮች እንደኛን ጉዳዮች መልሶ የማየት የመሻር ባህሪ ስላለው እዚህ አካባቢ ተአማኒ ይሆናል ብዬ ገምታለሁ። የአጠቃላይ ሀገር አቀፉን በጣም እርግጠኛ አይደለሁም፣ የሌሎች አካባቢዎች ኦብዘርቬሽን ስለሌለኝ ለማለት ነው።
በነገራችን ላይ ሚኒ ግለሰብ በአካባቢው በርካታ አለመረጋጋቶች፣ ሙስና፣ ደካማ የመንግስት አስተዳደር እንዳለ ገልጸው ነገር ግን ከነ ችግሮቹ በምርጫው ተስፋ እንዳላቸው ገልጸውልኛል። እንስማቸው።
እኔ አሁን ምርጫው መደረግ የኃላፊነት የሚሰማው መንግስት ፈጥሮ የዜጎችን ህይወት የመጠበቅ ግዴታ የሚወጣ ህግ በላይነትን የሚያስከብር መንግስት ይፈጠራል ብለን ተስፋ እናደርጋለን። በተለይ አሁን በዚህኛው መንግስት ስር የሰው ህይወት የመጠበቅ ነገር በጣም አስቸጋሪ በቃ ተግባራዊ አይደለም። ለዚህም መንስኤው ደግሞ ባለስልጣናት ተጠያቂ ያለ መሆናቸው ነው። ባለስልጣናት ተጠያቂነት የለውም ይሄ መንግስት። እዚህ ክልል እንኳን አሁን ደቡብ ክልል ውስጥ አማሮ ልዩ ወረዳ መንገድ ተዘግቶበት ይኸው አምስተኛ አመት ሊደርስ ነው። ከዲላ አማሮ መሄጃ ግን አሁን እስከ ትላንት ድረስ ሰው እየሞተ ነው ያለው። በዛው በአርባ ምንጭ ተዙሮ እየተሄደ ምርጫው እንደምንም ይካሄዳል። ሰው እዛም ያለው ተስፋ ምርጫው ቢካሄድ የሚመሰረተው መንግስት ኃላፊነት የሚሰማው ለዜጋ ህይወት የሚያስብ እና ተጠያቂነት ያለው መንግስት ይሆናል ተብሎ ነው። ብዙ ቦታ ይሄ ነው አንደኛ። ሁለተኛ ሙስና በጣም ሰውን አስቸግሯል። መልካም አስተዳደር የለም። ስለዚህ የሚመሰረተው መንግስት የህግ በላይነትን ተግብሮ መልካም አስተዳደር ይኖራል የሚል ተስፋ ነው ሰው ያለው። እነኚህ ሁለት ነገሮች ናቸው በተለይ ዜጎች ህይወትና መልካም አስተዳደር ማለት ዝርፊያ የሌለው የህግ በላይነት ያለበት መንግስት ይመሰረታል የሚል ተስፋ ነው ከዚህ አንጻር ያለው። በሀገር አቀፍ ደረጃም ቁጭ ብለን ስናስብ ቅቡልነት ኖሮት ህግን ስራ ላይ ማዋል የሚችል ዲሲፕሊን ያለው መንግስት ይኖራል ይፈጠራል ብለን ነው ተስፋ የምናደርገው።
እንግዲህ የሲሆን የብዙዎቹ አስተያየት ከእሳቸው ጋር ይመሳሰላል። ብዙዎቹ ምርጫውን የሚሳተፉበት እንዳልኩሽ የፖለቲካ ድርጅቶችን የመምረጥ ብቻ ሳይሆን ቀጣዩን ብላቸውን ማሰብ አሁን ካሉበት ችግሮች የሚወጡባቸውን አማራጮች በመፈለግ ነው የሚመስለው።
ደረጀ እንግዲህ ከኚህ ግለሰብ ሌላ ተዘዋዙር አስተያየታቸውን የጠየቃቸው ሰዎች ካሉ?
አዎ ተዘዋውሬ ያነጋገርኳቸው ሰዎች አሉ። ከዚህ መካከል በአዋሳ ነዋሪ የሆነ መኖር አህመድን ይባላል። በዚህ ምርጫ ይሳተፋልና ለመሆኑ የምትፈልገውን ድርጅት አግኝተሃል ብዬ ጠይቄዋለሁ።
የምፈልገውን ድርጅት አዎ አማራጭ ደረጃ ቀርበዋል። እኔ ደግሞ ያመንኩበት ኢትዮጵያን ወደፊት ያስቀጥላል የሚለውን ለመምረጥ ተዘጋጅቻለሁ።
ምንድን ነው እሱ ነው መመዘኛ? ዋና መመዘኛ ምንድን ነው ለምርጫ?
የምርጫ ዋና መመዘኛ የሚሆነው በነጻነትና በፍትህ ማለት ነው። እኔ የፈለግኩትን በነጻነት ማንም ይህን ሳይለኝ ገብቼ እኔ የመረጥኩትን ፓርቲ መርጬ ለመውጣት ራሴን ተዘጋጅቻለሁ። ያንንን የሚከለክለኝ ካለ እዛው ላይ እኔ የራሴን አሻራ አሳርፌ ለማሄድ ተዘጋጅቻለሁ። ይሄ ወደፊት ኢትዮጵያ የሚወሰነው አሁን እኛ በምንሰጠው ድምጽ ስለሆነ ማለት ነው። የኢትዮጵያ እጣ ፈንታዋ በዚህ ያገኘነው ካርድ ነው ወስነን የምንሰጠው ማለት ነው። ለዛ ስለሆነ እኔ በዘንድሮ በተለይ በንቁ ለመሳተፍና እንደዚህ ያልሆነ የበፊት አስተሳሰቦችን ይሄንን ምረጥ ይሄንን ማትምረጥ የሚሉትን ሰዎች ለመቃወም እንደገና ደግሞ እንደዚህ አይነት ችግሮችም ካሉ የሚመለከተው አካል በማመልከት ማስተካከል ተዘጋጅቻለሁ።
አምስታይ ጠይቄያለሁ ሲሆን ማንም ደግሞ ጌታቸው አሰፋ ይባላሉ። ሾፌር ናቸው። ዘንድሮ ብቻ ሳተፋለሁ ብለዋል።
ሰላምን ያመጣል ለሀገር ሰላም መንግስት ወሳኝ ነው። ህዝቡ በጎኑ መቆም አለበት። ህዝቡ በጎኑ መቆም ደግሞ የሚታወቀው በምርጫ ነው እና ምርጫ ህዝቡ መምረጥ አለበት። ህዝቡም ነቅቶ ወጥቶ መምረጥ አለበት። ብዙም ጊዜ ለእኛ ለኢትዮጵያኖች ችግራችን ምንድን ነው? ሞኝም አይደለንም፣ ብልጥም አይደለንም። ክፉ ደጉን መለያየት በየዋይነት ዝም ብለን እንኖር ነበር እና እንደዛ አይነት ነገር ሳይሆን አሁን መንቃት ነው መንቃት ነው። አሁን ነቅተን ምርጫ የተኛው ነው የሚመራን፣ የቱን ሀገር የሚያስተዳድረው፣ የተኛው አላማ ነው ለሀገር የሚሆነው የሚለው ነገር ተገናዝበን ምርጫ ወጥተን መምረጥ አለብን። ቅስቀሳም ያደረገን ነው። የምትፈልጉት ምረጡ ያለ ነገርን አላግ
እንግዲህ ሲሆን በአጠቃላይ ያነጋገርኳቸው ሰዎች በዚህ ብቻ አይደለም፣ በአዋሳም ሻሸምንም ከወላይታም ዙዋይን እንደዚሁ እያነጋገርኩ ነው እና በየጊዜው ሲያቸው ይቀርባለሁ።
ምርጫውን በተመለከተ ከባህር ዳር ዘገባ ያደረሰችን አስቴር ምስጋናውንና ደረጀ ደስታን እናመሰግናለን። እንግዲህ ደረጀ ደስታም እየተከታተለ እንዲሁ ሌሎች ዘገባዎች እንደሚያስደምጠን ገልጾልናል። በተጨማሪም በእሁድ ምሽት በሰኞ ጠዋት ልዩ ልዩ ዘገባዎችን በየአካባቢው የሚገኙ ሪፖርተሮቻችን የሚያስተላልፉበት ፕሮግራም ይኖረናል። ወደ ተከታዩ ዘገባችን እንለፍ። ጠቅላይ ሚኒስትር አብይ አህመድ በ2011 ዓመተ ምህረት ስልጣን ላይ ከወጡ በኋላ ለመጀመሪያ ጊዜ በሚካሄደው የምርጫ ሂደት ላይ ለመሳተፍ ኢትዮጵያውያን ለሰኞ እየተዘጋጁ ይገኛሉ። የሀሳብ ነጻነት መከበርና የምርጫ ቅስቀሳ መረገጥ እያስተናገደ የሚገኘው እና ጦርነት ባለባቸው ቦታዎች ላይ ምርጫው በማይካሄድበት ሁኔታ የአሜሪካ ድምጽ ዘጋቢ ሄዘር መርዶክ አዲስ አበባ ሆና ያጠናቀረችውን ዘገባ ኤደን ገረመው ታሰማናለች።
በአዲስ አበባ ጎዳናዎች ላይ የሚያልፉት ግለሰብ የጎላውን የምርጫ ቅስቀሳ ይህን መሰል የሐሳብ ነጻነት እስከዛሬ ድረስ አይተው እንደማያውቁ በመግለጽ ቆንጆ ሲሉ ይጠሩታል። ሜላት ተስፋዬ የአዲስ አበባ ከተማ ነዋሪ ናት።
ካሁን በፊት ባየነው
ለፓስት እንደዚህ አሳሳቢ የሆነ ምርጫ ይተናናውቅም። ህይወት ውድ ሆኗል። ሰዎች በቅርቡ ሞተዋል። ነገር ግን ምርጫው ይህን ሊያስተካክል ይችላል። አሁን ነጻነት አለ። ተቃዋሚ ፓርቲዎች በነጻነት የምርጫ ቅስቀሳ ያደረጉ ነው። ዲሞክራሲያዊ የሆነች ሀገር ተስፋ እናደርጋለን።
በመጪው ሰኞ ከስድስት ዓመታት በኋላ ለመጀመሪያ ጊዜ መራጮች የክልልና የህዝብ ተወካዮች ምክር ቤትን መቀመጫ ለመያዝ የሚወዳደሩ ከ49 ፓርቲዎች የመጡ 8000 ተወዳዳሪዎችን ለመምረጥ ወደ ምርጫ ጣቢያዎች ያመራሉ። አንዳንድ ተወዳዳሪዎች መራጩ ህዝብ ምጣኔ ሀብታዊና ፖለቲካዊ ልማት እንዲሁም የሀገር ደህንነት እያሳሰበው ነው ይላሉ። ቶፊቅ አብዱላሂ ለፓርላማ እየተወዳደሩ ነው።
Among the most important issues is that, you know,
በኢትዮጵያ ሰላምና ጸጥታ እንዲኖር ማድረግ አስፈላጊ ከሆኑ ነገሮች መካከል አንዱ ነው።
አቶ ቶፊቅ በትግራይ ክልል የሚካሄደው ጦርነትና በተለያዩ የሀገሪቱ ክፍሎች ያለው ውጥረት እንዳለ ቢሆንም ምርጫውም ሆነ ውጤቱ ግን ሰላማዊ እንደሚሆን ልበሙሉ ናቸው። ባለፈው ዓመት በነሐሴ ሊካሄድ ታቅዶ የነበረው ሀገራዊ ምርጫ በኮሮና ቫይረስ ምክንያት ከተስተጓጎለ በኋላ የትግራይ ክልል የፌደራል መንግስቱ ህገወጥ ሲል የጠራውን ምርጫ አካሂዷል። ባለፈው ህዳር ወር ላይ በሁለቱ አካላት መካከል ጦርነት ተጀምሯል። ጥቃቶች ተፈጽመው በሺዎች የሚቆጠሩ ሲሞቱ ሚሊዮኖች ደግሞ ተፈናቅለዋል አሊያም ከሀገር ወጥተዋል። የተባበሩት መንግስታት ባለስልጣናት በትግራይና በአጎራባች ክልሎች ረሃብ ተከስቷል ያሉ ሲሆን ትግራይ ውስጥ ምንም አይነት ምርጫ አይካሄድም። ይሁንና አንዳንድ የምርጫ ተወዳዳሪዎች ጦርነቱና የሰብአዊ ቀውስ ቢኖርም ምርጫው ግን መቀጠል አለበት ይላሉ። አቶ ዮሐንስ መኮንን የፓርላማ መቀመጫ ለማግኘት ይወዳደራሉ።
I can understand the crisis but we cannot stop in the meantime. We should solve the problem.
ያለውን ቀውስ ረድዋለሁ ነገር ግን ማቆም አንችልም። ችግሮቹን መቅረፍ፣ ህዝቦቻችንን ማገዝ፣ ችግራቸውን መፍታት አለብን። በተመሳሳይ የምርጫ ውጤቱ ምንም ይሁን ምን ማካሄድ አለብን።
አቶ ዮሐንስ ገዢ ፓርቲን የሚደግፉ አካባቢዎች ላይ የምርጫ ቅስቀሳ ረገጣና የፓርቲ ጽፈት ቤታቸውን እስከ መዝጋት እንደደረሰ ይናገራሉ። በጎርጎሮሳውያኑ 2019 ዓ.ም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ዲሞክራሲያዊ በማድረግና 20 ዓመት የዘለቀውን የኤርትራ ቁርሾ በሰላም በመፍታት የኖቤል ሽልማት ተቀብለዋል። በዚህ ምርጫ ላይ ጠቅላይ ሚኒስትር አብይ አህመድ የትግራይና የፌደራል ኃይሎች እየተጋጩ ቢሆንም ወንበራቸውን ግን ይዘው እንዲቆዩ ይጠበቃሉ። ይሁንና አንዳንድ አክቲቪስቶች በኢትዮጵያ በገዢው ፓርቲ ሲፈጸሙ የነበሩ አስገራሚ የምርጫ ውጤቶች እንደማይኖሩና ምርጫው የተለየ እንደሚሆን ይናገራሉ። ዶክተር ሲሂን ተፈራ የሴታዊት ንቅናቄ መስራች ናቸው።
I don't think we'll ever go back to a system where we have 100%.
ከዚህ በኋላ በፓርላማ ውስጥ አንድ ፓርቲ ብቻ 100% ወደሚያዝበት ስርዓት እናመራለን ብዬ አልጠብቅም። ከዛ አንጻር ይሄ በጣም ትልቅ ነው።
ዶክተር ሲሂን አክለውም ሀገሪቷ እንደሆኑ ተከፋፍላ አታውቅም። ይሁን እንጂ ነጻና እውነተኛ ምርጫ ቀና የሆነ ለውጥ እንደሚመጣ ለሀገሪቱ ተስፋ ይሰጣል ይላሉ። ለሄዘር መርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን ኤደንንም ሄዘር መርዶክንም። አድማጮች አሁን የፕሮግራም ማሳሰቢያ አለን። የምርጫ ዕለት ቀጥታ ስርጭት ከአሜሪካ ድምጽ። የአሜሪካ ድምጽ የአማርኛ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓመተ ምህረት ከጧቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበው የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርዝ እንዲሁም በናይል ሳት እንድትከታተሉን እንጋብዛለን። በተጨማሪም በዌብሳይታችንና በማህበራዊ ገጾቻችን ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን ያደስን ለውጦቹን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምጽ
አድማጮች ስርጭታችንን ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ጥቂት ደቂቃዎች ይቀሩናል። እስቲ ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሴት ልጆችን ማስተማር ህብረተሰብን ከድህነት ለማውጣት፣ እኩልነትን ለማምጣትና ቀጣይነት ላለው የኢኮኖሚ እድገት መሰረት ለመጣል ጉልበት ያለው መሳሪያ ነው። አንዲት ሴት ልጅ በትምህርት የምታሳልፈው እያንዳንዱ አመት ወደፊት የሚኖራት እድል በ10 ከመቶ እንዲጨምር ያደርጋል። እናቱ ማንበብ የምትችል ህፃን ከ5 አመት በላይ የመኖር እድሉ 50 ከመቶ በላይ የሰፋ ሲሆን፣ ትምህርት ቤት የመግባት እድሉ በእጥፍ ይጨምራል። በሽታ ተከላካይ ክትባቶችን የመውሰድ እድሉም እንዲሁ 50 ከመቶ ከፍ ያለ ነው። ሆኖም ግን ከኮቪድ-19 ወረርሽኝ አስቀድሞ 132 ሚሊዮን የሚሆኑ ሴት ህፃናት ወደ ትምህርት ቤት አይሄዱም። ለዚህ ምክንያቱ እጅግ ብዙ ሲሆን ከሀገር ሀገርም ይለያያል። ድህነት፣ የጾታ እኩልነት አለመኖር፣ ማዳላት፣ ጾታን መሰረት ያደረገ ጥቃትና በማስገደድ የሚፈጸም ጋብቻ ጥቂቶቹ ናቸው። ከቅርብ ጊዜ ወዲህ ደግሞ የኮቪድ-19 ወረርሽኝ የ1.6 ቢሊዮን ህፃናትን የትምህርት አቅርቦት አስተጓጉሏል። በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ ባስቀመጠው ግምት መሰረት የኮቪድ-19 ወረርሽኝ ካለፈ በኋላ 11 ሚሊዮን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ። በዚህም ምክንያት በግንቦት መጀመሪያ ላይ የካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝና ዩናይትድ ስቴትስ መንግስታት ጥምረት የሆነውና G7 በመባል የሚታወቀው ቡድን የሴቶች ትምህርት አዋጅ አውጥቷል። ይህ አዋጅ ፍቅተኛና መካከለኛ ገቢ ባላቸው ሀገራት የሴቶችን ትምህርት በተመለከተ ሁለት ከፍተኛ ዓለም አቀፍ ግብ አስቀምጧል። አንደኛው ግብ በፈረንጆቹ አቆጣጠር በ2026 ዓመተ ምህረት 40 ሚሊዮን ተጨማሪ ሴት ተማሪዎችን ወደ ትምህርት ቤት ለማምጣት ያለመ ሲሆን፣ ሁለተኛው በተመሳሳይ ዓመት 20 ሚሊዮን ሴት ህጻናት 10 ዓመታቸውን ከመድፈናቸው በፊት ማንበብ እንዲችሉ ማረጋገጥ ነው። ዩናይትድ ስቴትስ G7 የሴቶችን ትምህርት በተመለከተ ያጸደቀውን ይህን አዋጅ ትደግፋለች። ዩናይትድ ስቴትስን ወክለው በዚሁ በG7 የውጭና የልማት ጉዳዮች ስብሰባ ላይ የተካፈሉት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር እነዚህን ሴቶች ወደ ትምህርት ቤት ካልመለስን ዓለም የባከነ ትውልድ ሊያወጣ እንደሚችል እናውቃለን ብለዋል። ፓወር አክለው ሴቶች ከተወለዱበት ቀን አንስቶ ለአቅመ ሔዋን እስከሚደርሱ ለእድገታቸው በሚያስፈልጋቸው ነገሮች ዙሪያ ህይወታቸውን ለማሻሻል የአሜሪካ እርዳታ ቁልፍ ሚና ይጫወታል ያሉ ሲሆን፣ ዩናይትድ ስቴትስ ከምትሰጣቸው የውጭ እርዳታዎች ትልቁን ምላሽ የምናገኘው ሴቶች ሙሉ አቅማቸውን መጠቀም እንዲችሉ ለማድረግ ከምንሰራው ስራ ነው። ትምህርት ቤት የሚሄዱ ሴት ተማሪዎች ቁጥር 10 ከመቶ በጨመረ ቁጥር የሀገር እድገት መጠንም 3 ከመቶ ይጨምራል ሲሉ ተናግረዋል። ፓወር በዚሁ ንግግራቸው አንድ ላይ በመሆን ለ10 አመታት ሴቶችን ለመደገፍ ያካበስነው ልምድ ላይ ጨምረን በመገንባት ቀጣዩ ትውልድ ያለው አቅምና ችሎታ እንዳይጠፋ ማድረግ እንችላለንም ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን እንግዲህ ዝግጅቶቻችንን ተከታትላችሁ በዝግጅቶቻችን ላይ አስተያየት ካላችሁ horn@voanews.com የኢሜይል አድራሻችን ነው፣ ጻፉልን። #voaamharic ብላችሁ ደግሞ በትዊተር ላይ አስተያየቶቻችሁን ብታኖሩ እናገኛለን፣ እናነባዋለን። ተከተሉን፣ ተነጋገሩ፣ አስተያየታችሁንም አስፍሩ። በተጨማሪም @voaamharic የፌስቡክ ገጻችን ላይ ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። በውስጥ የመልእክት መላኪያውም መልእክቶቻችሁን ልትልኩልን ትችላላችሁ። በተጨማሪም ደግሞ ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁ ለማዳመጥ voa.horn.mobi ላይ ታገኙናላችሁ። amharic.voanews.com የዌብሳይት አድራሻችንንም ጎብኙ። ለዛሬ ያዘጋጀነውን መሰናዶ አጠናቀን ወደ መጨረሻው ሰዓት ላይ እንገኛለን። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እንዲሁም በፕሮግራሙ አቀናባሪ ብርሃን ኃይሉና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በስርጭት ምህንድስናው ኒክ አብሮን ነበር። የስርጭት አቀናባሪያችን ብርሃን በመረጣችልን የመጨረሻ ሙዚቃ እንሰናበታችኋለን። በእኔ በኩል ሰላም፣ በደህና ደሩ።
ዋናው ሰላም ሰላማችሁ ሰላም ነው አሉ ጠዋት ማታ ሰላም ሰላም መባባሉ ሰላም ለሁሉ ሰላም ሳይቀጠሉ ምድር ሁሉ
ወጥቶ መግባት ሰው ከቤቱ ትርሻውሎ በመብራቱ
ከርግለቶ መርዶ ሞቱ
ታሞድኖ
አገሩ ሰላም ሜዳው ጫካው ሰፈር መንደሩ
ያዳነት ማሳቸው ማታው ቅድሜ መጠሩ
ትክክቴው መሱማው መስሙሩ ሰላም ወጥቶ ሰላም ገብቶ ሰው ማደሩ
ወልዶ መጣም ለስቶ ማግኘቱ የሰለሸኩ